ሰላም ለእናንተ ይሁን። ጋቢና መዝናኛ ተጀመረ። ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻለሁ። ሕፃናትና ወጣቶች የክረምቱን መገባደድ፣ የአዲሱን ዘመን መቃረብ በጭፈራና በዝማሬ ከሚያበስሩባቸው በዓላት መካከል አንዱ የቡሄ በዓል ነው። ይሄ ባህላዊና ሃይማኖታዊ መሠረት ያለው በዓል በወጉ ተጠብቆ ዓመታትን ይሻገር ዘንድ ለወጣቶች ሥልጠናና ድጋፍ የሚያደርጉ አንድ እንግዳ በመጀመሪያ አስተዋውቃችኋለሁ።
መምህር አቤል ተስፋዬ እባላለሁ፣ ወይም ደግሞ በቅጽል ስሜ ያው አቤል በገና በመባል እታወቃለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የበገና መምህር ነኝ። እንዲሁም የበገና ዝማሪዎችን ለሕዝቡ አበርክቻለሁ። አሁን ደግሞ በራሴ የግል ተቋም ከፍቼ አቤል በገና የሚል የበገናና የክራር ማሰልጠኛ ተቋም አለኝ።
በጣም አመሰግናለሁ መምህር አቤል። የቡሄ በዓል ወይም የደብረ ታቦር በዓል ለምንድን ነው የሚከበረው የሚለውን ባህላዊ ወይም ታሪካዊ ዳራውን በተወሰነ መንገድ ቢያካፍሉን ለአድማጮች።
ቡሄ ወይም ደግሞ ደብረ ታቦር ማለት ከስሙ ስያሜ ስንነሳ ደብረ ታቦር ማለት የታቦር ተራራ ማለት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካሉት 9 አበይት በዓላት መካከል አንዱ የጌታችንና የአምላካችን ኢየሱስ ክርስቶስ የታቦር በደብረ ታቦር የብርሃን ብርሃነ መለኮቱ የመገለጥ እንደገና ክብረ መንግስቱን መግለጡን የምናሳስብበት ሁል ጊዜ ዘወትር በዓመት በመጣ ቁጥር በነሐሴ 13 ቀን ነው የምናከብረው። በደመቀ ሁኔታ ይከበራል። ይህ ቡሄ ወይም ደግሞ ደብረ ታቦር በሌላ ስያሜው ቡሄ ብለን የምንለውን ነገር ቡሄ ማለት ያው መላጣ ወይም ገላጣ ማለት ሲሆን ያው በኢትዮጵያ እንደምናውቀው ወቅቱ ክረምት እንደመሆኑ መጠን ክረምቱ ተገልጦ ወደ ብርሃን ወይም ደግሞ ይሄ ጭጋጉ ይሄ ደመናው ተወግዶ ብርሃን የሚመጣበት ጊዜ ስለሆነ በዛ ምክንያት ቡሄ ወይም ደግሞ ገላጣ ወይም ደግሞ መላጣ የሚለውን ስያሜ አምጥተናል ማለት ነው።
እንደሚታወቀው ይሄ በዓል በሚከበርበት ጊዜ በተለይ ልጆች፣ ወጣቶች ዝማሪዎችን ያቀርባሉ። በየቤቱ ደግሞ እየዞሩም ደግሞ ባህላዊ ጭፈራ የሚያቀርቡበት የአዲሱ ዘመን መቃረብንም የሚያበስሩበት ነው። ይሄ በሚሆንበት ጊዜ በተለምዶ የሚያቀርቧቸው ባህላዊ ዘፈኖች ሊሆኑ ይችላሉ፣ እንዲሁም ደግሞ ሃይማኖታዊ ዝማሪዎች ምን ላይ የሚያጠነጥኑ ናቸው? የተወሰኑትንስ መጥቀስ ወይም ለአድማጮች ማካፈል ይቻል ይሆን?
ይቻላል። ብዙ አይነት ናቸው። ከብዙሃኑ ግጥሞች መካከል በጣም የተለመደው የቡሄ ግጥሞች ቡሄ በሉ ቡሄ በሉ፣ መጣና በአመቱ፣ ኧረ እንደምን ሰነበቱ፣ ክፈት በለው በሩን የጌታ አይን፣ ክፈት በለው ተነሳ ያንን አንበሳ፣ መጣና በአመቱ፣ ኧረ እንዴት ሰነበቱ የሚለውን የግጥም አይነት የያዘ ግጥሞች አሉ። ልክ ይሄ እንዲህ ብለው ከጠየቁ በኋላ ጨፍረው ልክ በሩ እንደተከፈተላቸው እና ልክ ሰዎቹ ልጆቹ እነ ወጣቶቹ ከጨፈሩ በኋላ እናቶች ወይም አባቶች ወይም የሄዱባቸው ሰዎች ሙልሙል አውጥተው ይሰጧቸዋል ማለት ነው። ልክ ያንን ሙልሙል አውጥተው ሲሰጧቸው ክበር በስንዴ ክበር በጤፍ ምቀኛ ይርገፍ፣ ክበር በስንዴ ክበር በጤፍ ምቀኛ ይርገፍ የሚል የዝማሬ ግጥም ይዘው በማንሳት አመስግነው ይወጣሉ ማለት ነው ወጣቱ።
መምህር አቤል፣ እንግዲህ በከተማው እና በገጠሩ መካከል ያለው አከባበር እንግዲህ እንደየቦታው የተለያየ እየሆነ የመጣበት ዘመን ላይ ደርሰናል። የከተማው ከባህላዊ ወጣ እያለ ዘመናዊነቱም እየተጫነው እንደሆነ እያነሱ የሚተቹ ሰዎች አሉ። አዲሱ ትውልድ የዚህን ባህላዊ ወይም ታሪካዊ ዳራ ሳይለቅ ለቀጣዩ ትውልድ የሚያስተላልፍበት መላ መበጀት አለበት ብለው የሚመክሩም አሉ። በዚህ ዙሪያ ያለው ሐሳብ ምንድን ነው? እርስዎ ደግሞ በተለያዩ ቴክኖሎጂ መንገዶችም ባህላዊና ሃይማኖታዊ ጉዳዮችን ለወጣቶች ለማስተላለፍ ስለሚጥሩ ከዚህ ጋር በተያያዘ ምን ሊደረግ ይገባል ብለው ያስባሉ?
ምን መደረግ አለበት? ማንኛውም ያው ሁሉም ኢትዮጵያዊ ይሄ ነገር ትውፊት ነው፣ እንደገና ባህልም ነው፣ እምነትም ነው። ኢትዮጵያ ውስጥ ደግሞ ያው እንደምናውቀው ባህል፣ እምነት፣ ትውፊት እነኚህ ነገሮች አብረው ተያይዘው የሚሄዱ ተደጋግፈው የሚሄዱ ነገሮች ስለሆኑ ወጣቶች ይህንን በማድረጋቸው ማንነታቸውን መግለጻቸው ነው። እግረ መንገዳቸውን ደግሞ ይህንን በማድረጋቸው የክርስቶስን አምላክነት ወይም ደግሞ ይሄ ሃይማኖታቸውንም እያጠበቁ የሚሄዱበት መንገድ ነው። ስለዚህ ሰው ማንነቱ፣ እምነቱ፣ ይሄ ኢትዮጵያዊነቱን ማጣት የለበትም የሚልም አስተሳሰብ ስላለ ምን እያደረግን ነው? በየሰንበት ትምህርት ቤቱ ባሉት በየአጥቢያው በየሰንበት ትምህርት ቤቱ የቡሄ መዝሙሮችን በሚል ስያሜ ባህላዊውንም መንፈሳዊውንም በያዘ መልኩ ከባህልም ሳይወጣ ይሄ በጣም ይሄ ሉላዊነት ወይም ዘመናዊነት የምንለው ነገር በጣም ያልተካተተበት ነገር ሆኖ ግን በተቻለ መጠን ጅራፍ፣ ጥሩምባ እንዲሁም ነጭ ባህላዊ ልብሶችን በማስለበስ ሰንበት ተማሪዎችን በማሰልጠን በየቤቱ እየሄዱ ይሄንን ትውፊት በተለይ ከቤት ለማይወጡ ልጆች እንዲሁ ባህሉ ምንነቱን ለማያውቁት ወጣቶች በተወሰነ መልኩ ለማንጸባረቅ ስልጠናውን ሰጥተን ይህንን ዝማሬ እየዘመሩ ቡሄ በሉ ቡሄ በሉ የሚለውን ልጆቹ ሁሉ የሚል ግጥም ተሰጥቶ የእኛማ ጌታ ያለም ፈጣሪ የሰላም እያለ የሚወርድ ግጥም አለ እና ያንን እየዘመሩ እንዲህ የቡሄም ወይም ደግሞ የደብረ ታቦርን ምስጢር የሚገልጽ ሀሳብ ያለው ግጥም ተካቶበት ይህንን ስልጠና ሰጥተናቸው በየአጥቢያው እየወጡ እያሳዩ ነው የሚገኙት። ስለዚህ በመላው ዓለምም የሚገኙት ኢትዮጵያውያን ወጣቶች ይህን ነገር ያው እንደ ኢትዮጵያ ባይመችም አትሊስት በሚችሉት በአጥቢያቸው ባለው በየቤተ ክርስቲያናቸው ይህንን ዝማሬ አጥንተው በሚገባ የቡሄን ወይም ደግሞ የደብረ ታቦርን በዓል በደማቅ ሁኔታ ያከብራሉ ብዬ አምናለሁ። ይህን ተለምዶ በተቻለ መጠን እንዲያከብሩ እንደው ጠይቃለሁ።
እንደው ከመለየታችን በፊት ወደ እርሶ የልጅነት ዘመን ትንሽ ልመልሰውትና እንዲህ ቡኤ በዓል በሚቀርብ ጊዜ ወይም የደብረ ታቦር በዓል በሚመጣ ጊዜ ከእድሜ ኩዮቹ ጋር በዚያ ዘመን ያደርጉት ከነበሩት ነገር መካከል የማይረሱት አሁንም ካደጉ በኋላ ሁሌ በሀሳቡ የሚመጣ ነገር ምን አለ?
ቡሄ ሲመጣ የማይረሳ ነገር አለ። እንደ አጋጣሚ እዚሁ አዲስ አበባ አካባቢ ነው የተወለድ ነው እና ያደግ ነው እና ትንሽ ከገጠሩ ትንሽ ለየት ይላል ያለው ነገር። ቅድም እንዳልኩት ትንሽ ዘመናዊነትም ቢኖረውም ሆያ ሆዬ ነው የምንለው። ሆያ ሆዬ እያልን ነበር የምንጨፍረው እና እየጨፈርን በምንሄድበት ወቅት ማልረሳው ዱላው ላይ ሚስማር አድርገን በሚስማር ከላይ የኮኪ ክዳኖችን ቀጥቅጠን እንዲሰማ እንደ ጸናጽል እንዲንሸዋሸዋ ዱላውን እየረገጥን ነበር እንዳጋጣሚ ምንጨፍረው እና በምንጨፍርበት ወቅት አንድ ግቢ ብንጨፍር ምንም ሊመጡልን አልቻሉም እና መጨረሻ ላይ እየጨፈርን ለካ ሳናቀው በጣም እየደበደብ ነው በሩን እንዳጋጣሚ ውሻው መጣ፣ የግቢው ውሻ እና በስር በኩል ብቅ ሲል እንዳጋጣሚ አንደኛው ጓደኛችን የውሻውን እግር ቀረጠፈ። ከዛ የቤቱ ባለቤት መጥተው በጣም ሰብስበው እንደገረፉን በቃ አረሳም እና ከዛ በኋላ የመጨረሻ የቡሄ ጭፈራችን ከዛ በኋላ አልተካሄደም። ከዛ በፊት ግን ብዙ ጊዜ ጨፍረን ነበረ። በቃ ቤት ድረስ ስሞታ መጥቶ በቃ ከዚህ በኋላ እነኚህ ልጆች እያስቸገሩ ስለሆነ ውሻዬን እንደዚህ አድርገው ቀርጥፈውብኛል እና እግሩ እንደዚህ ሆኗል ምናምን ብለው እንዲህ ስሞታም የመምጣት ነገር ነበር እና ብቻ የተለያየ ገጠመኞች አሉ። የቡሄ ዕለት ወይም ደግሞ ለዋዜማው ጀምሮ ከ12 በቅዱስ ሚካኤል ነው የሚጨፈረው። ከዛን ጊዜ ጀምረን ስለሆነ የምንጨፍረው ያው ብዙ ነገሮች አሉ። ክፍፍል አለ፣ የዳቦ ክፍፍል አለ፣ ብር የሚሰጥም ሰው አለ፣ ብር የብር ክፍፍል አለ። በዛ በዛ ብቻ ብዙ ነገሮች አሉ። ደስ የሚል ጊዜ ነው። በተለይ በልጅነት ጊዜ የቡሄ ወይም የደብረ ታቦር ጭፈራ በጣም ደስ የሚል ነው። ዝናብ አለ፣ እንደተለመደው ክረምት ስለሚኖር አንዳንዴ አንዳንድ ወቅት ላይ ገላጣ ሊሆን ይችላል። አንዳንድ ወቅት ላይ ደግሞ የሆነ ሰዓት ዝናብ ይጥላል። ዝናብ ሲጥል ሙሉ በሙሉ ያ ዝናብ እላያችን ላይ ያልቃል እና ኦልሞስት በቃ ዳቦም እየበላን እየጨፈርንም እየሮጥንም ከዛ ቤት ስንገባ መሽቶ ምናምን ነው የምንገባው እና በጣም ደስ የሚል ጊዜና ደስ የሚል ትውስታ ነው የቡሄ የደብረ ታቦር ቆይታና ይሄንን ነገር ሴንስ ቴስት ቢያደርጉት በተለይ ሆነው እዚህ ጨፍረው ይሄንን ነገር አድርገው ቢሆን ሞር ስሜቱ በጣም ይታወቃል ማለት ነው። በእርግጠኝነት ደግሞ ብዙ ኢትዮጵያውያን ቡሄን ያልጨፈረ መቼም የለም ብዬ አላምንም። ምክንያቱም አብዛኛው ሰው ይጨፍራል ለቡሄ። በተለይ ክፍለ ሀገር ላይ ያሉ ሰዎች ደግሞ ጅራፍ ገምደው ጅራፉን ከገመዱ በኋላ ጅራፉን እያስጮሁ እንዲህ አይነት ሁኔታዎች ስላሉት ያ ነገር አይረሳም እና ይሄ የሚያጋጠመን ደግሞ የከተማው ይሄን ይመስላል ማለት ነው።
እጅግ በጣም አመሰግናለሁ መምህር አቤል ተስፋዬ፣ ስለ ቡሄ በዓል፣ ስለ ደብረ ታቦር በዓል ታሪካዊ አመጣጥ እንዲሁም ደግሞ ስለ ይዘቱ ለወጣት አድማጮቻችን ስላጋሩልን በእጅጉ አመሰግናለሁ። መልካም በዓል ይሁንልዎት። መልካም ምሽት ይሁንልዎት።
አሜን አሜን። እኔም አመሰግናለሁ፣ ከልብ አመሰግናለሁ ለዛሬ ዕለት እንግዳ አድርጋችሁ ስላቀረባችሁኝ፣ እንዲሁም ስለ በዓሉ እንድንወያይ ስላደረጋችሁ ጥሩ ጊዜ አሳልፈናል። አመሰግናለሁ። እግዚአብሔር ይስጥልኝ።
Listen.
በመከታተል ላይ ያላችሁት ጋቢና መዝናኛን ነው ከአሜሪካ ድምፅ። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። በመቀጠል ኤደን ገረመው አጫጭር የመዝናኛ ዜናዎችን ታሰማናለች።
ኢትዮጵያዊቷ የድረገጽና የሞባይል ቴክኖሎጂ ዴቨሎፐር ቤተልሔም ደሴ ሪቤል ገርልስ በተሰኘው በዓለም ዙሪያ የተለያዩ በስራ መስኮች በጎ የሆነ ተጽዕኖ ያሳረፉና እያሳረፉ የሚገኙ ሴቶች ታሪካቸው በሚሰፍርበት የህፃናት መጽሐፍ ላይ ታሪኳ ሰፈረ። ሪቤል ገርልስ እንደ አውሮፓውያን አቆጣጠር በ2016 ዓ.ም በኤሌና ፋቪሊ አማካኝነት የተመሰረተ የልጆች መጽሐፍት ሲሆን በተለይም በዓለም ዙሪያ የሚገኙ ህፃናት ሴቶች በፖለቲካ፣ በሙዚቃ፣ ስዕል፣ መዝናኛ፣ ቴክኖሎጂ፣ አካባቢ ጥበቃ፣ መገናኛ ብዙሃን፣ ስነ ዜጋና በሌሎችም ዘርፎች ላይ የሚሳተፉ ሴቶችን እንዲያውቁና በእነሱ እንዲነቃቁ ያለመ መጽሐፍ ነው። መጽሐፉ ከዋና ደራሲዋ በተጨማሪም ኢትዮጵያዊቷ ጋዜጠኛ ሊሊ ወርቅነህን ጨምሮ የተለያዩ የስነ ጽሁፍ ባለሙያዎች የሚሳተፉበት ሲሆን ሴቶች ላይ ትኩረቱን አድርጎ በተለያዩ ርዕሰ ጉዳዮች ላይ የመቶ ሴቶች አንዳንዴም አጠር ባለመልኩ የ25 ሴቶች ታሪክ በመያዝ ለወላጆችና ለልጆች በሚመች አቀራረብ የሚታተም ነው። እስካሁን ድረስም ከ2 ሚሊዮን በላይ እትሞች በሰዎች እጅ ገብተዋል። ከነዚህ እትሞች በአንዱ ላይ የሰፈረችው ቤተልሔም ደሴ ውልደቷ በሐረር ከተማ ሲሆን ከ9 ዓመት እድሜዋ ጀምሮ በቴክኖሎጂ ስራዎች ላይ ስትሳተፍ ቆይታለች። ከ10 ዓመቷ ጀምሮ ኮምፒውተር ኮድ ማድረግ የጀመረችው ቤተልሔም በ12 ዓመት እድሜዋ የመንግስት የቴክኖሎጂ የደህንነት ቢሮ በሆነው ኢንሳ ውስጥ አገልግላለች። በኋላም ኤኒዋን ካን ኮድ ወይም ደግሞ ማንም ሰው ኮድ ማድረግ ይችላል በተሰኘ የቴክኖሎጂ መርሃ ግብር መስራች የሆነች ሲሆን የአይኮግ ላብ መስራችና ዋና ስራ አስፈጻሚም ናት። የጎንደር ዩኒቨርሲቲ ከሰሞኑ ባወጣው መረጃ መሰረት የኢትዮጵያን ሬነሳንስ ጆርናል ኦፍ ሶሻል ሳይንስ ኤንድ ሂውማኒቲስ ወይም በግርድፉ የኢትዮጵያ የማህበረሰብ ሳይንስና የሰብአዊነት ጥናት የተሰኘው እትሙ የዓለም አቀፍ ተመራማሪዎች ጥናታቸውን በሚያሰፍሩበትና መመዘኛዎችን በሚያነጻጽሩበት ስኮፕ በተሰኘው የምርምር እትም ላይ ጽሁፎቹን ማካተት ችሏል። ስኮፕስ በሳይንስ የማህበረሰብ ጥናት፣ ስነ ጥበብ፣ ሰብአዊነት እንዲሁም ደግሞ ቴክኖሎጂ ላይ የሚሰሩ ጥናቶች የሚጣቀሱበት የጥናት መመዘኛና ዳታቤዝ ነው። ስኮፐስ ምሁራን እርስ በራሳቸው ከዓለም አቀፍ ተመራማሪዎች ጋር ስራቸውን ሊያስተያዩ፣ ጥናታቸውን ሊያዳብሩ እንዲሁም ደግሞ ስራዎቻቸው ዓለም አቀፍ ተደራሽ እንዲሆኑ ያግዛል። በሌላ ርዕስ ደግሞ ዩኒቨርሲቲው ማስተርካርድ ፋውንዴሽን ከተሰኘውና በታዳጊ ሀገሮች ውስጥ ከትምህርትና የፋይናንስ ተካታችነት ላይ ከሚሰራው ተቋም ጋር ባለው ግንኙነት ዙሪያ ሰሞኑን መክሯል። ማስተርካርድ ፋውንዴሽን ከጎንደር ዩኒቨርሲቲ ጋር በመሆን አካል ጉዳተኞችና የተለያዩ የኑሮ ችግር ያለባቸው ተማሪዎች የስኮላርሺፕ ወይም የትምህርት እድል እንዲያገኙ በማድረግ ላይ እየሰራ ይገኛል። የአውሮፓን አቆጣጠር በ2019 ዓ.ም በተተኮሰበት ሽጉጥ በጥይት ተመቶ የሞተው የወልደት ስሙ ኤርሚያስ ዮሴፍ አስገዶም ወይም ራፐር ኒፕሲ ሀስል ከሰሞኑ ተወልዶ ባደገባት በሎስ አንጀለስ በሆሊድ ዋክ ኦፍ ፌም ላይ የመታሰቢያ ኮከብ ተበርክቶለታል። ከኤርትራዊ አባትና ከአሜሪካዊት እናት እንደ አውሮፓን አቆጣጠር በ1985 ዓ.ም የተወለደው ኒፕሲ በ61ኛው የግራሚ የሙዚቃ ሽልማት ላይ ምርጥ የራፕ አልበም በሚል ስራዎቹ የተመረጡለትና እንደ ጄዚ እና ዲጄ ካሊድ ከመሳሰሉ ሰዎች ጋር የሰራ ዝነኛ ራፐር ነበር። ከሙዚቃ ስራዎቹ ጪም ማራቶን በተሰኘ ልብስ ቤት በመክፈት ከዚያ በሚያገኘው ገቢ በአካባቢው ላሉ ጥቁር ታዳጊዎች የስፖርትና የሙዚቃ መጫወቻ ስፍራዎችን በመገንባት ሰናይ የሆነ ተጽዕኖን ለማምጣት በሚያደርጋቸው ስራዎቹም ይታወሳል። በመታሰቢያ የሽልማት ስነ ስርዓቱ ላይ የአርቲስቱ የረጅም ጊዜ የፍቅር አጋሩ ላውረን ለንደን ንግግር አድርጋለች።
Nip would have been honored by this moment.
መላውን ሎስ አንጀለስን ወክዬ መናገር የምችል ይመስለኛል። ኒፕሲ ለታላቅነት የተጠራ ነበር። ይሄ ሁኔታ ደግሞ ሁሉንም ያጎላዋል ያለች ሲሆን ኒፕሲ ቢኖር ኖሮ ክብር ይሰማው ነበር። እንደሚመስለኝ ለምትሹት ነገር ካልታገላችሁ ወደፊት መራመድ እንደማይቻል ሁሉም እንዲያስታውስ የሚሻ ይመስለኛል። ይሄ ማለት ግን የመጣችሁበትን የተወለዳችሁበትን መዘንጋት ማለት ሳይሆን እውነታውን ወደ በጎ ለመቀየር መጣር ማለት ነው። ይሄንን ኮከብ ሁሌም ስታዩ ወደ አለማችሁ በት እንዳትጓዙ ያሰራችሁን በሙሉ አሽቀንጥራችሁ የምትጥሉበት እንዲሆን ያበረታታችኋል ብዬ አምናለሁ ስትል ንግግሯን ፈጽማለች። ከአሜሪካ ድምጽ ለተጠናቀረው የመዝናኛ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
በመከታተል ላይ ያላችሁት ጋቢና መዝናኛን ነው ከአሜሪካ ድምጽ። በጋቢና መዝናኛችን የተለያዩ ወጣት ድምጻውያንን እየጋበዝን ከእናንተ ጋር አስተዋውቀናል። ከነዚያ መካከል አንዱ ባልከው አለሙ ነው። ባላገሩ አይደል በተሰኘ የሙዚቃ ተሰጥኦ ውድድር ላይ ካየናቸው ድንቅ ስድስት ወጣት ድምጻውያን መካከል አንዱ ነበረ። በቅርብ ዓመታት ውስጥ በተለያዩ መድረኮች ላይ የተጋበዘ የሙዚቃ ስራዎችን ሲያቀርብ የሰነበተው ባልከው ፈልጌ በተሰኘ ወጥ ስራው ብቅ ብሏል። ባልከው ዓለሙ የምሽት እንግዳችን ስለሆንክ በአሜሪካ ድምፅ አድማጮች ስም በመጀመሪያ በእጅጉ አመሰግናለሁ።
እኔም እጅግ በጣም አመሰግናለሁ ቪዎች ሀብታሙ እንደምናለ በድጋሜ ስለተገናኘን ደስ ብሎኛል።
እኔም ደስ ብሎኛል። አዲሱ ስራ ፈልጌ ይሰኛል። አድማጮች ዘንድ እንግዲህ በግሩም ድምፃዊነት ከተዋወቅ ጥቂት ዓመታት አልፈዋል።
በባላገሩ
በወጥ ስራ የተከሰትክበት ግን የመጀመሪያው ይመስለኛል። ፈልጌ የተባለውን ሙዚቃ መጫወት አለብኝ እንድትል ያደረገህ ምክንያቱ ምንድን ነው? የተለያዩ የሙዚቃ አማራጮች ይኖረሃል ብዬ አስባለሁ። ይሄኛው ለምን ቀልብህን ሳበው?
ፈልጌ ስለተሰኘው ስራ ከመውራታችን በፊት አጠቃላይ ስራዎቹ እንዴት ለእኔ እንዲደርስ እንደቻለ በአጭሩ ልጠቁምና ልለፍ።
መልካም።
መጀመሪያ እንግዲህ ዓለም አቀፍ ደረጃውን የጠበቀ ሙዚቃ እንሰራለን ብሎ ድርጅቱ ጋር ከተዋወቅኩኝ በኋላ በመጀመሪያ የተለያዩ አይነ ስውራን አወዳድረው ልክ ከአዲስ አበባና ከተለያዩ ክልሎች ሰዎችን ካወዳደሩ በኋላ ሁለት ሰዎች አለፈን እና ፕሮዲውሰራችን ግሩም መዝሙር ነው እና የተለያዩ ሙዚቃዎች ከተለያዩ ደራሲያን መጣው እነሱ ከተመረጡ በኋላ ይሄኛው ገዢው ነው በመገኘቱ እኔም ወደድኩት። ተዋህደኝ በጣም በጥሩ ሁኔታ ሰራው ብዬ ነው የማስበው።
እንግዲህ ባልከው ከአሁኑ ሙዚቃ በፊት ከሙዚቃ አፍቃሪያን ጋር የተዋወቅከው የዛሬ 10 ዓመት ገደማ ሊሆን ነው መሰለኝ በተጀመረው የባላገሩ አይደል የተሰጠው ውድድር ላይ ነበረ። ያ መድረክ በቀጣይ ዓመታት ለነበረ የሙዚቃ ህይወት ምን አይነት ውጤት አስከተለ? በበጎም ሆነ በጎ ባልሆነም ካለ
ምንድነው? ያው ከባላገሩ በፊት በነበሩት የተሰጠው ማሳያ ውድድሮች በቴሌቪዥን ኢትዮጵያን አይደል በሚል ስያሜ ተሰጣቸው ሲደረጉ ነበረ በ1997 ለኢትዮጵያ አቆጣጠር። የመጀመሪያውን ሲዝን ቀጣዮቹ ሲዝኖች ላይ ተወዳድሬ እስከ ተወሰኑ ዙሮች ብቻ ነበረ የሚቀጥል የነበረው። 2004 ባላገሩ ሲመጣ ግን እስከ መጨረሻው ሄድቻልኩኝ። የሚሰጠኝን የዳኞች አፍ እየተገበርኩኝ ከመጣው በኋላ እስከ መጨረሻዎቹ እስከ ፋይናል ስድስቶቹ ለሚሊኒየም አዳራሽ ለህዝብ በቀጥታ በተላለፉበት መጨረሻ ደርሼ ያንንም ደግሞ ጥሩ ተመልካች አግኝቼበት ለዛሬ የሰራሁትን ስራ ትልቅ አስተዋጽኦ አድርጎልኛል ነው የምለው። እንግዲህ
አስታውሳለሁ የመጀመሪያው ቀን በነበረ ቃለ ምልልስ ወይም መግለጫ ላይ እዛ ውድድር ላይ ለወደፊቱ የኢትዮጵያን የሙዚቃ ሁኔታ ከሚለውጡ ባለሙያዎች ጋር መስራት እንደምትፈልግ ተናግረህ ነበረ። ያ ህልምህ ምን ያክል እየተሳካ ነው?
አዎ፣ ይሄ ከሙዚቀኞች ጋር የመስራት ህልም ነበረኝ እና አጋጣሚ እንግዲህ ቀደም ሲል በገለጽኩልህ መንገድ ከሙዚቃዊ ድርጅት ጋር ታውቄ እነ ግሩም አበጋዝ ክብረወርቅ ሽወታና ሌሎችም በኢትዮጵያ ውስጥ ሙዚቃን ወደ ጥሩ ከፍታ ላይ በማድረስ ላይ ከሚገኙ ሰዎች ጋር የመስራት ህልም ድሮም ነበረኝ እና ይህ አጋጣሚ ደግሞ ከህልሜ ጋር ሲገጣጠም ለእኔ እጅግ በጣም ከፍተኛ ደስታን ነው ለውስጤም ደግሞ እርካታ ይፈጠራል።
ባልከው እንደ አርያ የምትከተላቸው ሙዚቀኞች እነማን ናቸው?
እንደ አርያ የምከተለው ሙዚቀኛ ብዙ ነው። በእርግጥ ግን ብዙ ጊዜ በውድድሮችም በተለያዩ መድረኮችን በሚፈጠሩልኝ አጋጣሚዎች ደረጀ ደገፋውን ሰራ ነበረ፣ ኔፈን ታምሩንም እንዲሁ እና በጣም ሰውም እንዲሁም ያውቀኝ የነበረው በደረጀ ደገፋው ስራ ነበረ።
ኢትዮጵያ ውስጥ ከተሾመ አሰግድና ይርዳው ጤናው በኋላ ወደ እውቅናው ከመጡ አይነ ስውራን የኪነ ጥበብ ሰዎች መካከል አንዱ አንተ ነህ። ከጥቂቶቹ መካከል በቅርብ ዓመታት ከመጡት ማለት ነው። ይሄ የተፈጥሮ እክል በእስካሁኑ ጉዞ የፈጠረበት ጫና አለ? ሌሎችም እንዲህ እንዲበረቱ ምን መደረግስ አለበት ትላለህ?
አዎ፣ እኔ በእርግጥ እስካሁን አሁን ባልከኝ መንገድ ምንም ፈተና ወይም ደግሞ ጋሬጣ አልሆነብኝም። እንዲሁም በርትቼ እንድሰራ ነው የገፋፋኝ። ያው ፈተናዎች ይኖራሉ፣ ነገሮች አልጋ በአልጋ ሆነው አይቀጥሉም። ግን ለዛ ፈተናዎች እጄን ሳልሰጥ አሁን እንግዲህ ለመሄድ አንድ እግሬን ወደፊት አርጌ እርምጃን ቀጥያለሁ እና እስካሁን ምንም የመጣ ይሄ ነው ብዬ ወደኋላ ሊያስቀር የሚችል ፈተና አልገጠመኝም።
የወደፊቱ እቅድህ ምንድን ነው? ለወደፊት በሚኖርህ የሙዚቃ ህይወት ውስጥ ቅድሚያ ሰጥቼ ላዜምላቸው ይገባሉ የምትላቸው ጉዳዮች ይኖር ይሆን?
አዎ፣ የወደፊት እቅድ እንግዲህ በተደጋጋሚ ጊዜ እንደምገልጸው በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ የራሴን አንድ የሆነ አሻራ ጥዬ ለማለፍ ነው የሚፈልገው እና በሙሉ አልበምም የመምጣት እቅድ አለኝ ከነዚህ ስራዎች በኋላ። ያው አሁን በፊታችን በዚህ አጋጣሚ ማርች 29 የሚለቀቅ ኢፒ አለ፣ ግማሽ የሙዚቃ አልበም ማለት ይቻላል። እነሱ ከተለቀቁ በኋላ ከዚህ ከሙዚቃ ድርጅት ጋር የተወሰኑ ስራዎችን ሰርተን ወደፊት በግሌ ደግሞ ያው ሙሉ አልበም ከተለያዩ ደራሲያን ተቀብዬ እንዲሁ በዚሁ መልኩ ነው መቀጠል የሚፈልገው። ራሴን በደንብ በሙዚቃ ውስጥ ማሳደግ ነው የሚፈልገው።
መልካም ነው። አንድ የመጨረሻ ጥያቄ አለኝ። ሙዚቃውን በይፋ እንደ ሙያ ከመያዝ በፊት አዲስ አበባ ውስጥ የእንግሊዝኛ መምህር ነበር ካሉኝ፣ የመምህርነቱ ምዕራፍ ተዘግተዋል ማለት እንችላለን ወይንስ ጎን ለጎን የሚሄድበት እድል አለ? ከተማሪዎች መካከልስ እንደው ጋሼ ባልከው ሙዚቃህን ሰምቼ ደስ ብሎኛል ያለህ የቀድሞ ተማሪ ተገኝቶ ይሆን እስካሁን?
እንዲህ በሆነ በማገኛቸው አጋጣሚዎች አዎ የሚላሉ፣ እንዲሁም ጥሩ ያንተን አርያ እንከተላለን የሚሉኝም ተማሪዎች አሉ። ያው እኔ በትምህርቱ ገፍተውበት በትምህርት የታገዘ ሙያ ነው መሆን ያለበት ብዬ እመክራቸዋለሁኝ እና በዚህ መልክ ነው።
የመምህርነቱ ምዕራፍ ተዘግተዋል ማለት እንችላለን ወይስ ጎን ለጎን?
የመምህር ምዕራፍ አልተዘጋም፣ እንግዲህ እስካሁን አልተዘጋም። ያው 10 ዓመት አልፎኛል በመምህርነቱ ዓለም ከቆየሁኝ ከሙዚቃው ጎን ለጎን፣ እንግዲህ አልተዘጋም እስካሁን። እንግዲህ
እጅግ በጣም አመሰግናለሁ ባልከው ዓለሙ፣ ቀሪ የሙያ ዘመንህ በስኬት ይደምቅ ዘንድ እመኝልሃለሁ። መልካም ምሽት ይሁንልህ።
እጅግ በጣም አመሰግናለሁ። እግዜር ይባርክልኝ። እናንተንም ሁሉ ባልደረቦችንም ባላችሁበት አሜሪካ ሰላምን ይጠናችላለን።
አብራችሁን ስለነበራችሁ በእጅጉ እናመሰግናለን። በድምፅ ምህንድስናው ኤልያስ አስማረ፣ መሰናዶውን ደግሞ በማስተናገድ ሀብታሙ ስዩም አብሬያችሁ ቆይቻለሁ። የሳምንት ሰው ይበለን። ደህና ደሩ። ያልበቃኛ ገር ዳረው ዛራ ይሽፍቀር